I'm a little today when we Nagatibula.
The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
አንድ በኩል ድንቅነሽ በኢትዮጵያ ተገኘች የሰውን የቀድሞ ሂደት እንዴት እንደመጣ ለማጥናት በጣም ይረዳችች። በስፔስ በኩል ደግሞ ይሄ ሚሽን ደግሞ ሄዶ የሚያጠናቸው ትሮጃንስ የሚባሉ የሰማይ አለት ነው ያላችሁት የኛ ሶላር ሲስተም ፀሐይን ጨምሮ ምድራችንን ፕላኔቶቹን በሙሉ ገና ከመመስረታቸው በፊት የነበሩ ናቸው ተብሎ ነው የሚገመተው። ስለዚህ በአንድ በኩል የጠፈር ሉሲዎች ናቸው።
ሉሲና ድንቅነሽ ሊገናኙ መሆናቸውን ባነሳንበት የቀደመው የራዲዮ መስሄት ነኚህ የሰማዮቹ ናቸው ከጉዳዩ አዋቂ ተመራማሪ ሳይንቲስት ጋር ልንመለስ ቃል ገብተን ነበርና
በዛሬው የራዲዮ መስሄት ድንቃድንቅ ወጎች መስኮት ቀደም ብሎ የሰማችኋቸውን አንጋፋውን የናሳ ሳይንቲስት ዶክተር ብሩክ ላቀውን ይዘን ተመልሰናል። አብረውን ያመሻሉ።
የመጀመሪያው ትልቁ ኮሚኒኬሽን ነው። በትዳር ቢሆን በቤተሰብ ቢሆን ኮሚኒኬሽን ኢዝ ዘ ብላድ ላይን ኦፍ ኤቭሪ ሪሌሽንሺፕ። ተቆጪ የሚመስሉ ሰዎች አጋጥመው አልተቆጣሁም ይሏል፣ ግን ቶን ኦፍ ዴር ቮይስ በቃ ሁሌ የተቆጡ ነው ይመስሉት።
ጎልደን ኪስ ይሰኛል የመጽሐፉ ርዕስ።
የመጽሐፍ ታለም እንግዳችን ደራሲው ቴዎድሮስ ቀለመወርቅ ናቸው።
ወርሃ መጋቢት በኢትዮጵያ ታሪክ ውስጥ ንጉሴ አክሊሉ በአዲስ አበባ መስኮቱ ይዞ ብቅ ይላል።
መጋቢት 24 2015 ዓ.ም ጤና ስጥልን፣ እንደምንሰነበታችሁ። የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
ከምሽቱ 4 ሰዓት አብረናችሁን ዘልቃለን።
አዎ እሁድ ከሆነ ምሽቱ የራዲዮ መጽሔት ነው ሰዓቱ።
አሁን የሰዓቱ የዓለም ዜና ይቀድማል፣ እንዳትሄዱ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኬንያው ፕሬዝደንት ዊሊያም ሩቶ አስተዳደራቸው ጥልቅ አረንቋ ውስጥ የነበረውን የአገሪቱን ኢኮኖሚ ከተረከበበት ለማውጣት የቻለውን ሁሉ ጥረት እያደረገ ባለበት በዚህ ወቅት የኬንያ ገጽታ ባሉታዊ መልኩ ተበላሽቷል ሲሉ ተናገሩ። የኬንያው ፕሬዝደንት ዊሊያም ሩቶ ይህን የተናገሩት በአገራቸው የተፈጠረውን የኑሮ ውድነትና የምርጫ መጭበርበርን አስመልክቶ በተቃዋሚው መሪ ሬላ ኦዲንጋ እንደ አውሮፓ አቆጣጠር ከመጋቢት 20 ጀምሮ ከተጠራው ሰልፍ በኋላ ዛሬ ለመጀመሪያ ጊዜ ቀርበው በቴሌቪዥን ባደረጉት ንግግር ነው። ፕሬዝደንቱ ባለፈው ነሐሴ የተካሄደው ምርጫ ነጻና ፍትሃዊ ነበር ብለዋል። እስራኤል ዛሬ እሁድ ማለዳው ላይ በሶሪያ ሆምስ ግዛት በርካታ ስፍራዎች ላይ ባደረሰችው የአየር ድብደባ 5 ወታደሮች መቁሰላቸውን የሶሪያ መንግስት ዜና ማሰራጫ ዘግቧል። ካለፈው ጥርና የአውሮፓውያኑ አዲስ ዓመት ወዲህ እስራኤል ድብደባውን ስታካሂድ ለ9ኛ ጊዜ መሆኑን ጦርነቱን ከሚከታተሉ ተቃዋሚዎች ጋር ግንኙነት እንዳለው የተገለጸው በሶሪያ የሰብአዊ መብት ሁኔታዎች ተመልካች ቡድን አስታውቋል። ቡድኑ እስራኤል ወታደራዊ ይዞታዎችንና የምርምር ማዕከላትን ጨምሮ ከኢራን ጋር ግንኙነት ያላቸው ሚሊሻዎችን ኢላማ ያደረገ ጥቃት ማድረጓን አመልክቷል። እስራኤል በሆምስ ግዛትና አካባቢዎች ያሉ ይዞታዎችን ያጠቃች መሆኑን ያስታወቀው የሶሪያ ዜና አገልግሎት የሶሪያ መከላከያ አንዳንዶቹን ሚሳኤሎች መጥቶ መጣሉን አስታውቋል። በእስራኤል በኩል ስለ ድብደባው ወዲያውኑ የተሰጠ ምላሽ አለመኖሩን አሶሲየትድ ፕሬስ ዘግቧል። በሌላም በኩል የእስራኤል ጸጥታ ኃይሎች ትናንት ቅዳሜ ምሽት አንድ ላይ የነበሩ 3 እስራኤላውያን ወታደሮችን በመኪናው ገጭተዋል የተባለ ተጠርጣሪ ፍልስጤማዊን ተኩሰው መግደላቸው ተነገረ። የእስራኤል መከላከያ 3ቱም ወታደሮች ሕክምናቸውን እየተከታተሉ መሆናቸውን ገልጾ አንደኛው ጽኑ ጉዳት የደረሰበት መሆኑን ትናንት ባወጣው መግለጫ አስታውቋል። እስራኤልና ፍልስጤማውያን በኃይል በተያዘው ዌስት ባንክ የሚያደርጉት ግጭት ካለፈው ዓመት ወዲህ እየተባባሰ መምጣቱ ተመልክቷል። በዚሁ ግጭት በተፈጠረ የተኩስ ልውውጥ ቢያንስ 86 ፍልስጤማውያን በእስራኤል ወታደሮች መገደላቸውን አሶሲየትድ ፕሬስ ዘግበዋል። ፍልስጤማውያኑ በእስራኤላውያን ላይ ባደረሱት ጥቃት 15 ሰዎች መሞታቸውንም ዘገባው አመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሩሲያ የተባበሩት መንግስታት የጸጥታው ምክር ቤት ፕሬዝደንትነትን መረከብ ዓለም አቀፉን ማህበረሰብ በጥፊ እንደመምታት ነው ሲሉ የዩክሬን የውጭ ጉዳይ ሚኒስትር ዲሜትሮ ኩሌባ ተናገሩ። ኩሌባ ይህን የተናገሩት ሩሲያ በየወሩ የሚፈራረቀውን የተባበሩት መንግስታትን ከፍተኛ የደህንነት አካል ፕሬዝደንትነት ትናንት ቅዳሜ ከተተከበች በኋላ ባስተላለፉት የትዊት መልእክት ነው። ሞስኮ ይህን ኃላፊነትን ለመጨረሻ ጊዜ ተረከበችው ወታደሮቿ ዩክሬን ላይ ሙሉ ወረራ በሰነዘሩበት እንደ አውሮፓ አቆጣጠር የካቲት 2022 እንደነበር ተመልክቷል። ፕሬዝደንት ትራምፕን በወንጀል መከሰስ በመቃወም የተጠራው የተቃውሞ ሰልፍ ሰላማዊ ይሆናል ወይስ እንደ አውሮፓ አቆጣጠር 2021 ጥር 6ቱ በምክር ቤቱ ጻ እንደታየው ሁከትና በጥብጥ የተሞላበት ይሆናል የሚለውን ለማየት ዓለም እየተጠባበቀ ነው ሲሉ የፖለቲካ ተንታኞች ለአሜሪካ ድምጽ ተናገሩ። ሌሎች አገሮች በአሜሪካ በፕሬዝደንት ትራምፕና በባይደን መካከል የስልጣን ሽግግርን አስመልክቶ የታየው የጥር 6ቱ መንፈስ አብቅቷል ወይስ አሁንም አመጽና ሁከቱ ይቀጥላል የሚለውን እየተመለከቱ ይመስለኛል ሲሉ የተናገሩት በአሜሪካ የካቶሊክ ዩኒቨርሲቲ የታሪክ ፕሮፌሰር ማይክ ኪሜጅ ናቸው። የቀድሞ የዩናይትድ ስቴትስ ፕሬዝደንት ትራምፕ የወንጀል ክስ የሚመሰረትባቸው ከሆነ የደጋፊዎቻቸውን ትልቅ የተቃውሞ ሰልፍ እንደሚጠሩ አስጠንቅቀዋል። እንደ ጣሊያን፣ ደቡብ ኮሪያና ፈረንሳይ የመሳሰሉ በርካታ የዲሞክራሲ ሀገሮች ፈጽመውታል ባሏቸው ወንጀሎች የተቀጡ የቀድሞ መሪዎቻቸውን ወደ እስር ቤት መላካቸውን ባለሙያዎቹ ተናግረዋል። በመጨረሻም 3 እንግሊዛውያን አፍጋኒስታን ውስጥ በታሊባን መታገታቸውን እንግሊዝ ውስጥ የሚገኝ መንግስታዊ ያልሆነው ድርጅት ዘ ፕሪሲዲየም ኔትወርክ ትናንት ቅዳሜ ባወጣው መግለጫ አስታወቀ። አፍጋኒስታን ውስጥ የታገቱት 3 ወንዶች እንዲለቀቁ ቤተሰቦቻቸውን በመርዳት በቆንስላዎች በኩል ግንኙነት ያደረገ መሆኑን የእንግሊዝ የውጭ ጉዳይ ሚኒስቴር አስታውቋል። ድርጅቱ ግን የታሰሩትን ዜጎች አስመልክቶ በሁለቱ አገር ባለስልጣናት በኩል ምንም ትርጉም ያለው ግንኙነት አለመደረጉን አመልክቷል። ባለፈው ዓመት ታሊባን አንድ የቴሌቪዥን ካሜራ ባለሙያና 4 የእንግሊዝ ዜጎችን 6 ወራት ይዞ ካቆያቸው በኋላ መልቀቁን የኤኤፍፒ ዘገባ አስታውሷል። ታሊባን ሰዎቹን በስለላ የጠረጠራቸው መሆኑን ቢገልጽም የእንግሊዝ መንግስት ግን ዜጎቹ አፍጋኒስታን ውስጥ የእንግሊዝ መንግስት በሚሰራው ስራ ምንም ድርሻ የሌላቸው፣ ወደ አፍጋኒስታን የሄዱትም የእንግሊዝ መንግስት ያወጣውን ማስጠንቀቂያ ችላ በማለት በራሳቸው ተነሳሽነት መሆኑን ገልጸዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አበቃ። ከቀሪዎቹ የእሁድ ዝግጅቶቻችን ጋር አብራችሁን ቆዩ።
በድጋሚ ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን።
እሁድ መጋቢት 24 2015 ዓ.ም የራዲዮ መጽሔት ዝግጅታችን አሁን ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን። አሁን በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም።
ርዕሱ አዲስ ክስተት ሆኖ ህልው ከሆነበት በህይወት ዘመኑ በመቆም በመሄድ በዋተታው መሃል በህልሙ በእውኑ ሰርክ የሚያስቃስተው ደርሶ የሚያቃትተው ሀገር የማያየው ሐኪም የማይለየው እያንዳንዱ ሰው ዘር የግሉ የሆነ አንዳንድ ህመም ሳለው የኔውን የምለየው
አትፍራ። ጊዜና ሁኔታ ከፈቀደ ስፍራ በሳት መጫወትን አንዳንዴም አትፍራ። ወይ እርግማን ሆኖ ትነድበታለ፣ አለያም ብርሃን ሆኖ ትነግዱበታለ። ቆንጅት።
አቤት።
ዘወትር እንዲህ ምጥን ነገር ግን ለዛ ያላቸው አጫጭር ግጥሞች ሲገጥሙት አጭር ግጥም ላፍ ምጥም የሚለውን ያድናቆት አነጋገር የሚያስታውስ አንድ ሰው ታውቂ ይሆን? ፍንጭ ልስጥ። የራዲዮ መጽሔት ሰው ነው።
አወቅኩት እንዴታ! የእርሱን ቋንቋ ልዋስና የቀድሞ የራዲዮ መጽሔት ያንተው አጣማጅ አዲሱ አበበ ነው አሉና።
ትክክል ነው ቆንጅት፣ አግኝተሸዋል። የሰጠሁት ግን ፍንጭሁን ወደ መልስ የቀረበ ነገር እርግጠኛ አይደለሁም።
በደንብ አስታውሼ ነው።
እህህና አትፍራ በተሰኙትና የሳምንቱም ምርጥ ባደረግ ናቸው የኦሮምኛ ክፍል ባልደረባችን በፈቃዱ ሞረዳ ሁለት አጫጭር ግጥሞች ዝግጅታችንን ጀምረናል። በፈቃዱን ለግሩም ግጥሞቹ እናመሰግናለን።
ሀገር በስምንት ዓመቴ ነው ቫይልን የጀመርኩት። መጀመሪያ ፓንሲዮና ይሄ የልጃገረዶች ሙሚ ያለው ሻቴል አጠገብ ወጣቶች ናቸው እንጂ እኔ ብቻ ነበርኩ ትንሽ ልጅ እና ያው ብዙ ጊዜ ለብቻዬ ነበር አስተማሪ ተቀጠለልኝ። ቫይልን ማስተማሪ ለብቻዬ። እዛ ደግሞ ፓርክ ውስጥ ጓደኛ የለኝም፣ አሻንጉሊቶቼ ጋር ነው መሳልፎ ወላጆች ስዊስ ሀገር ትልቋቴ መች ለማንም የለ ገና ያው ስምንት ዓመት ሲሆን ስጦታ ምናምን ለገና ይሰጥ የለ ለገና አባት ጻፊ ሲሉ ቫይሊን ነው የምፈልግ ብዬ ቫይሊን ተሰጠኝ መጀመሪያ። እና እዛ ደግሞ ፓንሲዮና መጥቶ አንድ አይነት ስውር ፒያኖ ሲመጣ ሙዚቃ አላቅም ሰምቼ አላቅም ብቻ ዝም ብዬ ሳለቅስ ነበር አሉ። እሱ ሲበዛ በቃ ሙዚቃው ልቤ ውስጥ ገብቶ የእግዚአብሔር ነው የእግዚአብሔር ስጦታ ነው እንጂ ይሄ እንትን አለ። እዛ ነው እንግዲህ ሙዚቃ የጀመርኩት ቫይልንም ፒያኖ ደግሞ አንድ ተማሪ ስትመጣ እያየሁ እኔ እሷ ስትወጣ ደግሞ እኔ እመጣ ነበር ዝም ብዬ እንደውም በባዶ
ባለፈው ሳምንት ከዚህ ዓለም በሞት የተለዩትን የእውቋን የፒያኖ ተጫዋችና የሙዚቃ ቀማሪ ማሆይ ጽጌ ማርያም ገብሩን ሶንግ ኦፍ ዘ ሲ የባህሩ ዜማ የተሰኘው ሙዚቃቸውንና
ከ16 ዓመታት በፊት ከአሜሪካ ድምፅ ጋር ቃለ ምልልስ ባደረጉበት ወቅት ከተናገሩት የተወሰደ ድምፃቸውን ነበር ቀንጨብ አድርገን ያሰማናችሁ።
እንደ ራዲዮ ሱሰኛ አድማጭነቴ ከልብ ከማይጠፉት መካከል በአሜሪካ ድምፅ ያቀረባችሁልን የ82 ዓመት ዕድሜ ባለጸጋዋን የማሆይ ጽጌ ማርያምን ልስልስ ባለው የሚጥም አንደበት ያደረጋችሁት ውይይት አንዱ ነው።
የአሜሪካ ድምፅ የአማርኛው አገልግሎት የኢትዮጵያን ታሪክና ባህል ከሚያስተዋውቅበትና ኢትዮጵያውያን በዛሬው ውጥንቅጦች ብቻ መጠመድ ሳይሆን
ትናንትን ወደ ኋላ መለስ ብለው ነገንም አሻግረው መመልከት እንዲለምዱ መንገድ የሚያሳይ በሆነው ፕሮግራሙ ከፍተኛ ነጥብ ካስመዘገበበት ፈርጥ ዝግጅቶቹ መሃል አንዱ የማሆይ ጽጌ ማርያምን ሕይወትና ስራቸውን ያስተዋወቀበት መሆኑ እሙን ነው።
ከሚጥመው አንደበታቸው የሚፈልቀውን ደጋግሜ ሳዳምጥ ደግሞ በማሆይ ውስጥ የድንግሊቱን ኢትዮጵያን ስጋ ለባሽ ተምሳሌት አየው።
እማሆይ በእነዚያ ጥቂት ደቂቃዎች ውስጥ እውቀት፣ ርህራሄ፣ ፍቅር፣ እውነተኝነትና ብልሃት አንድነት ተጣምረው የተገመዱ ህብር መሆናቸውን ፍንትው አድርገው አሳዩን።
እማሆይ የህይወታቸውን ውጣ ውረድ ከልባቸው ገልጠውልናል። ከፈጣሪ ያገኙትን የጥበብ በረከት በሚገባ እንደተጠቀሙበትም ስለ ህይወት ትርጉም መርሃቸውን አሳይተውናል።
ይህ በእኔም በብዙዎችም ኢትዮጵያውያን አእምሮ ለብዙ ዓመታት ታትሞ ይኖራል።
ከማሆይ ድርሰቶች አንዱ የሆነውን ሆምለስ ዋንደረርን የማን ስራ እንደሆን ሳላውቅ ደጋግሜ እንደሰማሁት ስናገር በፍረት እንደጠዋቱ ነው።
እናንተ እኔንም ሌሎችንም እመሆየን የመሰሉ ብርሃን ፈንጣቂዎችን እንድናይ ስላደረጋችሁ አመሰግናችኋለሁ። ይቀጥላሉ ጸሐፊው። እኛ ግን ለዛሬ ለቅምሻ ያህል ነውና ማንሳታችን እዚህ ላይ እንገታዋለን። አሉላ፣ ይህ ምስጋና አድናቆት ሙሉ በሙሉ ላንተ ነውና እጅህን በደንብ ዘርግተህ ተቀበል።
ቆንጅት፣ አመሰግናለሁ። አንቺም አግዘሽኛል። ቃለ ምልልሱን ያስተዋወቅሽበትን ለዛ ጭምር ፕሮግራሙን የተከታተሉ አድማጮች ያስታውስ ይሆናል። ለሁሉም እግዚር ስትልኝ
እንዲሁ ትንሽ ቀንጠብ አድርገህ ምስጋናውን ትሰጠኝ እንደሆነ ነው እንጂ ሙሉ በሙሉ ያንተ ድካም ውጤት ነው። እኔም ራሴ አመሰግናለሁኝ አሉላ። ማሆይ፣ ኢየሩሳሌም ውስጥ ይኖሩበት ከነበረው ገዳም ለመጀመሪያ ጊዜ ያደረጉትንና የነኚህ ድንቅ ሙዚቃዎች ፈጣሪ ማንነት አያሌ አድማጮች ለመጀመሪያ ጊዜ የተዋወቁበትን ቃለ ምልልስ አድምጠው
በኢሜይል በስልክና በደብዳቤ ከደረሱን ቁጥራቸው እጅግ የበዛ የአድማጮቻችን አስተያየቶች አንዱ የሲያትሉ የፕሮግራማችን ተከታታይ አቶ ወንደሰን መዝለቂያ በረዥም ኢሜይል መልእክታቸው ካሰፈሩት የተወሰደውን ነበር ቀደም አድርገን ያሰማናችሁ።
እናም አድማጮች፣ በትናንትናው ምሽት ዝግጅታችን በርዕሱ ላይ ሰፋ ያለ ዝግጅት በመቅረቡ የፕሮግራም ተደራራቢነትን ለማስቀረት በጉዳዩ ዙሪያ ከእውቁ የፒያኖ ተጫዋችና የሙዚቃ አቀናባሪ ግርማ ይፍራሻዋና
እንዲሁም ከቀድሞ ኢሜል ጸሐፊ ፑር ፋርመር በተሰኘው ጦማራቸው ለረጅም ዓመታት ባሰፈሯቸው ጽሑፎችም ይታወቃሉ። ከዓመታት በኋላ ያደረግነውን ይህን ቆይታ በቀጣይ ፕሮግራማችን እናቀርባለን። ባይሆን ታዲያ ያንኑ ያህል እጅግ በገነነ ስሜት አድማጮች የተከታተሉትና በተቀራረበ ጊዜም ውስጥ ማሆይ ጽጌ ማርያም ገብሩ የልጅነት ጓደኛቸው ከነበሩት ከወይዘሮ ማርታ ነሲቡ ጋር እርሳቸውም እውቅ የሥነ ጥበብ ሰው ሰዓሊ የነበሩ ናቸው። ዛሬ በሕይወት የሉም። ከአርባ ዓመታት በኋላ ለመጀመሪያ ጊዜ ድንገት አየር ላይ አገናኝተናቸው ባደረጉት ውይይት ስለ ሥራ፣ ለወጣቶች ምሳሌ ስለ መሆንና ስለ ኪነ ጥበብ ከተናገሩት
ቶሎ መስራት ነው የሚያስፈልገው።
ጌታም ብሏል መቃብር ውስጥ እሱ ስራ የለም በሕይወት ሳሉ መስራት ነው። ስለዚህ ቶሎ መስራት አለብን።
ቶሎ ጊዜ እያጠረ ይሄዳል። ለልጆች ለወጣቶችም ምሳሌ እንሆናለን። እንደዚህ መረታት እንዲበረቱ ለማናቸውም ራሳቸውን ፍከፍ እያደረጉ በትምህርት
ሴቶችም ትንሽ መንፈሳቸው እኩልነት እንዲሰማቸው ከወንዶቹ ጋራም ይረዳል።
ሁለቱ አረጋውያት ያን ውይይት ባደረጉበት ወቅት ማሆይ የ84 ዓመት፣ ወይዘሮ ማርታ ነሲቡ ደግሞ የ76 ዓመት ዕድሜ ባለጸጋ ነበሩ። አሁን
የራዲዮ መጽሔት ድንቃ ድንቅ ወጎች የሚሰሙበት ነው ሰዓቱ።
በሰማዮቹ ሉሲና ድንቅነሽ ጉዳይ ቀጠሮ ለተሰጠበት ወቅት የጉዳዩ አዋቂ ጠንሳሽን በላቸው ከጠፈር ምርምር ሳይንስ አዋቂው እንግዳችን ጋር በቃላችን መሰረት ተመልሰናል።
የናሳው ከፍተኛ ሳይንቲስት እስከ ቅርብ ጊዜም ድረስ ለረጅም ዓመታት የጋዳርድ የጠፈር በረራ ማዕከል ተባባሪ ዲሬክተር ሆነው ያገለገሉ ናቸው ዶክተር ብሩክ ላቀው። ወደ ቆይታችን እናምራ።
ዶክተር ብሩክ፣ በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ።
ለየት ያለ ርዕስ ነው ዛሬ እርስዎን እንድናገኝ ያደረገን። አዝናኝም ቁም ነገር አዘልም የሆነ ድንቅነሽ እና ሉሲ ሊገናኙ ነው መባሉን መነሻ ያደረገ ዝግጅት ነበረ። ባለፈው ፕሮግራማችን በራዲዮ መጽሔት በአጭሩ ያሰማነው እና እርሶን ለማምጣት ቃል ገብተን የተለየ ነው የምድሮቹን ነው ሁላችን የምናውቀው። አሁን ግን የምናወራው የሰማዮቹን ድንቅነሽ እና ሉሲ ነው። ታሪካዊ አመጣጡን፣ ይሄ ሀሳብ እንዴት ተጠነሰሰ፣ የእርሶ እጅም ያለበት የሚመስለውን ጨምሮ እንጨዋወታለን። ለዚህ ሰዓት ተከታታይ አድማጭ ተመልካቾቻችን ግን ድንቅነሽ የተባለችው አስትሮይድ የሰማይ አለት ብለናታል። እንደው ቀለል ባለ ቋንቋ በንጽጽር ከሌሎቹ አነስተኛ መሆኗ ነግሯል። ሉሲ የተባለች መንኩራኩር ለጥናት የምትላክ እሷን ትመለከታለች። እና እስኪ እንደው መሰረታዊውን ነገር ያስጨብጡን፣ ማን ናቸው ድንቅነሽና ሉሲ ለናሳ?
ወይል እንግዲህ ሚሽኑ የናሳ ሚሽን ነው የተተኮሰው ኦክቶበር 2021 ነው። የድንቅነሽ የአጥንት ምስሏ ነው እንዲያውም የሚሽኑ ሎጎ። የተገናኙበት ምክንያት ምንድን ነው? በአንድ በኩል ድንቅነሽ በኢትዮጵያ ተገኘች ዋናው ትልቁ ነገር እንደ ዝንጀሮ በአራት እግር ሳይሆን ቆማ ስለምትሄድ ነው የሰው መጀመሪያ ነች የተባለችው እና በጣም የሰውን የቀድሞ ሂደት እንዴት እንደመጣ ለማጥናት በጣም የረዳች ነች። በስፔስ በኩል ደግሞ ይሄ ሚሽን ደግሞ ሄዶ የሚያጠናቸው ትሮጃንስ የሚባሉ የሰማይ አለት ነው ያላችሁት አስትሮይዶች ናቸው ትሮጃንስ ይባላሉ እና ከጁፒተር ጋር ሆነው በጁፒተር እና በፀሐይ ግራቪቲ ላግራንጃን ፖይንትስ የሚባሉ አሉ። ግራቪቲዎቹ ካንስል አውት የሚያደርጉበት እዛ ውስጥ ታስረው ያሉ ናቸው እነዚህ ትሮጃንስ እና አንደኛ በጣም ጠይም ጥቁር ናቸው። ብዙ ፀሐይ ብርሃንም ከነሱ ተፈንጥቆ አይወጣም። የፀሐይ ብርሃንም ተመልሶ ሪፍሌክት አድርጉም በብዛት እና ደግሞ በተለይ የኛ ሶላር ሲስተም ፀሐይን ጨምሮ ምድራችንን ፕላኔቶቹን በሙሉ ገና ከመመስረታቸው በፊት የነበሩ ናቸው ተብሎ ነው የሚገመተው። ስለዚህ በአንድ በኩል የጠፈር ሉሲዎች ናቸው ማለት ነው። ይሄ ነው እንግዲህ ያገናኛቸው ማለት ነው። በዚህን ብንመለከተው
ድንቅነሽ የቅድመ ታሪክ ጥናት ላይ ንብራት አንድምታ ከዚያ ጥንታዊ ዘመን 3.2 ሚሊዮን ዓመታት ነው የሚገመተው ከዚያ ታሪክ ጋራ የተያዘ እናም ስለ ሰው ልጅ አመጣጥ ያዋጣችውን በድንቅነሽ ስም የተሰየመችውን አስትሮይድ በሶላር ሲስተም ውስጥ ያለውን ጥንታዊ ታሪክ ለማወቅረዳለች ነው የተባለው። ዶክተር ብሩክ እንደው ለአድማጮች ቀረብ ለማድረግ የናሳ ከፍተኛ ሳይንቲስት ነዎት። ድንቅነሽ ምናልባት ከማንም በተሻለ ከሙያ አጋሮቹ ለፍቶ ትቀርባለች። ጆ እንዳለቦትም መጠነኛ መረጃ አለኝ። ስሙ እንዴት መጣ? ቅድም የገለጹልን ንጽጽር ቅርበቱን ያሳየው ሀሳብ ከየት ተጠነሰሰ? እንዴት ጀመረ?
ሀሳቡ የጀመረው እንግዲህ ከዚህ በ2019 በአውሮፓውያን አቆጣጠር ገና ሉሲ መንኮራኩርም አልተተኮሰችም። በዛን ጊዜ ኮቪድም አልጀመረም። አንድ አራት ወር በፊት ይሆናል እና በዛን ጊዜ የዛን የሳይንስ ቲም በማነጋግርበት ጊዜ ባይሆን ይሄንን መንኮራኩር ሉሲ ካላችሁ ለኢትዮጵያ ደግሞ ምንድን ነው የምታበረክቱት? ምክንያቱም የእሷን ስም ይዛ ነው የምትሄደው ስፔስ ክራፍቷ በሚል ተነጋገርን እና ከዛ በኋላ የኢትዮጵያ አምባሳደር ፍጹም አረጋ ጋበዝ ናቸው ሉሲን ቲም እንዲያነጋግሩ ማለት ነው። እና የሉሲ የሳይንስ ቲም መሪዎች ካሉበት ከሌላ ስቴቶች በሙሉ መጥተው እዚህ ጎዳርድ አምባሳደር ፍጹም አረጋ ለብቻቸው የሚመጡ መስሎን ነበር። 19 ሰው ይዘው መጡ። ጠቅላላ ኤምባሲው ነው የመጣው ማለት ይቻላል።
ናሳ በጉብኝት እድል ተገኘ
መጡ። እንደው ለአድማጮች ለፈገግታ ያክል አንዳንድ ኢንሲደንቶች ነበሩ። ይዘው የመጡት ካሜራማን ነበረ እና አንዳንድ ቦታዎች ሴንሲቲቭ ናቸው፣ ማንሳት አይቻልም። ካሜራ ፊልም ማንሳት አይቻልም እና ሰውየው እየዞረ በየቦታው ያነሳል እና ፖሊሶች ይዘው አምጥተው አስቀምጠው ከአሁን ወዲያ ምንም ነገር ማንሳት አትችልም ተብሎ ትንሽ ግርግር ነበረ ነገሩ እና የሳይንስ ቲሙም የፕሮጀክት ኢንጂነሮቹም ሁሉም አቀረቡ። እኔም አቀረብኩኝ ድርጅታችን ምን እንደሚሰራ፣ ይሄ ሚሽን ምን እንደሆነ፣ ተልእኮም እንደሆነ እንደዚህ ተነጋገርን እና ቢሆን ትንሽ ፍላጫ የሉሲ አጥንት ፍንጣሪ ከስፔስ ክራፍቱ ጋር ይዞ ቢሄድ የሚል ሀሳብ ነበረ። ነገር ግን እሱ አልተሳካም። የፖለቲካ ጉዳዩ ብዙ ነገሮች ተገቡበትና ቀረ እንጂ ቢሆን ጥሩ ነበር በኔ ግምት፣ አልሆነም። እና ከዛ ይሄ አይዲያ መጣ፣ ይሆን አንድ ነገር በእሷ ስም መሰየም አለበት በሚል በዛ ተለያየን። ከዛ ኮቪድ መጣ፣ ነገሮች ሁሉ ተቋረጡ፣ የመንኮራኩሩ ስሪት መገጣጠሙ ቀጠለ ፕሮጀክቱ እና ኦክቶበር ቅድም እንዳልኩት በ2021 ተተኩሳ ሄደች እና በምትሄድበት ጊዜ ይሄ መንኮራኩር የተለየ የሆነ አስተሮይዶች፣ እነዚህ ፍላጭ ድንጋዮች ትልቅ አይደሉም። አሁን እንድች እንዳያት 900 ሜትር ምናምን ብትሆን ነው በግምት፣ ምክንያቱም በደንብ ታይታ ስለማታውቅ እና እነሱን ሄዶ አንድ መንኮራኩር በሚጠጋበት ጊዜ ርቀቱ ከዚህ ከድንጋይ ምን ያህል እንደሆነ ለመገመት ብዙ ጊዜ ችግር አለ ላለመጋጨትም፣ ምክንያቱም በጣም በትልቅ ፍጥነት ነው የሁሉ ነገር እና አስትሮይዱን ትራክ የሚያደርግ የሚከታተልበት አዲስ ኢንስትሩመንት ተገጥሞላት ሄደችው ሉሲ መንኮራኩር እና ያ ነገር ገና ትሮጃኖቹ ከማርስ ባሻገር ጁፒተር ጋር ከመድረሷ በፊት መሀል ላይ አስትሮይድ ቤልት የሚባል አለ። በብዙ መቶ ሺህ ሲሆን ሚሊየን ፍላስ ድንጋዮች አለበት ለቀለበት ነው። ኢነር ሶላር እና ማርስ እና ቪነስ ምናምን ከቦ የያዘ እንደ መቀነት ነው ልበል። ማአት ድንጋዮች አሉ እና ይህንን መንኮራኩሯ ወደ ትሮጃን በምትሄድበት መንገድ በቅርብ ልታገኘው የምትችለው አስትሮይድ ማን ነው? ይህንን የተገጠመላትን የትራክ የማድረጊያውን መሳሪያ ለመሞከር የትኛው ነው ሲባል እቺ አስትሮይድ ትገኛለች መንገዱ ላይ እና እሷ ተመረጠች። ከዛ ኮንታክት አደረጉኝ እና እቺን አግኝተናል ምን ይመስላል አሉኝ። አዎ እቺማ በቃ ድንቅነሽ ብትባል ቆንጆ ነው ትልቅ እንድን ነው የተገኘው። እና እንግዲህ ስያሜው ላይ ከኔ ጋር ኮንሰልት አደረጉ። መጨረሻ ተስማማን እና ወርዲንጉን ከዛ ያው ለኢንተርናሽናሉ ድርጅት ተላከ እና ስሟ ዝም ብሎ 1991 V57 ምናምን ወይም ደግሞ ያ ቁጥር ከመሆን ይልቅ ድንቅነሽ ተባለች ማለት ነው። በዚህ በኩል ለኢትዮጵያን ትልቅ ኩራት የሚሰጥ ነገር ይመስለኛል።
የእርሶ መኖርና የታሪኩን ቅርርብ በተለይም ደግሞ መንኮራኩሯ ሉሲ መባሏን መነሻ አድርገው ሀሳቡን ያመጡትን ያህል ከዚህ ቀደም በተመሳሳይ መልኩ የተሰራ ነገር አለ ለማዛመድ የሚቻል ወይስ ይሄ መጀመሪያው መሆኑ ነው? በአጋጣሚ
እኔ እስከማውቀው ይሄ መጀመሪያ በሉሲ ስም የተሰየመ መንኮራኩርና ሚሽል አላስታውስም። ውስጥ አሰራር ብዙ ስለማውቀው እንደዚህ ያለ ሰየመ የለም። ሁለተኛ ደግሞ ቺን አስትሮይድ በድንቅነሽ ስም መሰየሟ በጣም ደስ የሚል ነገር በእውነቱ። እና በሚገናኙበት ጊዜ ኖቬምበር 1 ለአሁኑ ዓመት የፈረንጆቹ ድንቅነሽ እና የእኛ ድንቅነሽ ባንድ ላይ ተገናኙ።
በጣም የሚያስገርምም ከግምትም ውጭ ይሆናል ተብሎ የማይታሰብ አይነት ግጥምጥሞች ነው። ዶክተር ብሩክ ስለ ስያሜው እና ከዚያ ጋር ስለተዛመዱት ነገሮች እንዳነሳ ነው በሳይንሱም እንደው መጠነኛ ሐሳብ እንድናገኝ እንድንረዳ መንኩራኩሯ አልፋ የምትሄደው ቀደም ብሎ እንደገለጹት ጁፒተር ድረስ የሚዘልቅ ጥናት ነው ዓላማ ያደረገችው። ምንድን ነው የሚጠበቀው ከመንኩራኩሯ ጥናት? ጥቅምት 24 በኢትዮጵያ አቆጣጠር ድንቅነሽንም ካለፈች በኋላ በሚቀጥለው ዓመት ምን ያህል ጊዜ ትቆያለች? ምን ይመስላል ሂደቱ?
አዎ እንግዲህ ጠቅላላ 12 ዓመት ይመስለኛል ሚሽኑ ባለሳሳት። ግን መንኮራኩሯ እንደገና በመሬት የምታርፍበት ጊዜ አለ ፍጥነቷን ለመጨመር። እንግዲህ ተመልሳ ወደ መሬት አትመጣም። መሬት ራሷ ስትዞር ይገናኛል የሆነ መንገድ ላይ ፍጥነት እንድትጨምር ነው። እና ዋናው ነገር ቅድም እንዳልኩት እነዚህ ትሮጃን የሚባሉ የሰማይ አለቶች፣ ግን እነዚህ ትሮጃንስ የተባሉት በጣም ልዩ ናቸው። እንደ ሌሎቹ አስትሮይዶች አይደሉም። ቅድም ያልኩት መቀነቱ የሰሩት አስትሮይዶቹ ለምሳሌ ትልልቅ ፕላኔቶች ተጋጭተው ፍርክስ ካሹ ሊሆን ይችላል። አንዳንዶቹ ደግሞ እንደገና ፕላኔቴሲማልስ ይባላሉ፣ በእንጭጩ ያሉ ገና በደንብ ያላደጉ ፕላኔቶችም ሊሆን ይችላል ድንጋይ ምናምን። እነዛ ግን ምንም ነገር ሳይነካቸው ድሮ እነ ጁፒተርም እኛም እነ ማርስም ገና ሳይፈጠሩ በፊት የነበሩ ናቸው። እና እነዛ ውስጥ የሚፈለገው ነገር ምንድን ነው? አንደኛ ውሃ መኖሩ። ሶላር ሲስተሙ የእኛ ፀሐይና መሬት ሳይፈጠሩ በፊት ውሃ ነበር ወይ? ትልቅ ነገር ነው። ሌሎችም ፀሐይ እና ፕላኔቶች ያሏቸው ሶላር ሲስተምስ እዛም ውሃ አለ ማለት ነው። አንደኛ እሱ። ሌላ ደግሞ ኤሌመንቶቹ እነዚህ ካርበን፣ ኦክሲጅን፣ ናይትሮጅን እነዚህ ለህይወት አስፈላጊ የሆኑት ነገሮች እነሱም ላይ አሉ ወይስ ከዛ በኋላ ፀሐይ ውስጥ ፎርም ያደርጋሉ እነዚህ ኤሌመንትስ በኃይለኛ ፕሬሸር እና ቴምፕሬቸር? እና እነዚህ በፊትም ነበሩ ወይ? ከየት ነው የመጡት? እነዚህ በቃ መነሻችንን ሉሲ አፋር ክልሉ ስትገኝ ለዓለም ትልቅ ኮንትሪቢሽን እንደሆነችው አሁንም ደግሞ እነዚህ ትሮጃንስ ስለ ሶላር ሲስተም የእኛ ፀሐይና ፀሐይ ጨረቃና የሁሉ ከመፈጠሩ በፊት ምን ነበር የሚለውን ለመረዳት ይረዳል ተብሎ የተቀመጠ። ስለዚህ ነው ይሄ ሚሽን ወደ $500 ሚሊዮን በላይ ያወጣ ነው እንግዲህ ገምት። እና ትልቅ ተልኮ ያለው ሚሽን ነው።
ዶክተር ብሩክ ቅድም ባነሷቸው የውሃ መኖር እና የገለጿቸው ኤሌመንቶች መኖር በተዘዋዋሪ ህይወት መኖሩን ከዛ በፊት ነበረ ወይ ህይወት ማኖር ማቆየት ይችላለው የሚለውን የሚጠቁም ይመስላል። የህይወት መኖርን እና ከዚህ በፊትም ነበረው ሊያኖር የሚችል ሁኔታ አለው የሚለውን ማወቅ የሰው ልጅ ያልተቋረጠ ጉጉት ይመስላል ከዓለማችን ውጪ ሌላ ፍጡር መኖር አለመኖሩን ለማየት የሚደረገው።
ልክ ነው። በጠቅላላው እንግዲህ በቢግ ባንግ መጣን ወይም እግዚአብሔር ፈጠረን፣ ዋናው ግን አንጎላችን ደሰው ሁሉ ጊዜ ጥያቄ ያቀርባል። ከየት ነው የመጣሁት ይላል። ብዙ ነገሮች ያመጣል። እና ይሄ ነው አንዱ የሰው ልጅ ፍላጎት፣ እንዴት ነው የመጣ ነው? ምን ተምን ተገናኝቶ ነው እኛን እንደዚህ እንድንንቀሳቀስ ያደረገን? መውደድ፣ መናደድ፣ መጣላት፣ ማፍቀር፣ እነዚህ ሁሉ ልዩ የሆኑ ነገሮች ናቸው። እንዲሁ ድንጋይ ላይ የሚገኙ ነገሮች አይደሉም። እና እነዚህ ሁሉ በምን ሁኔታ ነው እዚህ የተገኘ ነው የሚለው የማያቋርጥ የሰው ልጅ ፍላጎት ነው እና ያንን ለማሟላት ነው። ይህም ሆኖ ግን ደግሞ እንደዚህ አይነት በጣም የተወሳሰበ የስፔስ ኤክስፕሎሬሽን ሲደረግ አብዛኛው ገንዘብ ዝም ብሎ አፈር ላይ የሚበተን አይደለም። ብዙ ኢንጂነሮች ይሰለጠናሉ፣ ብዙ ተማሪዎች ይማራሉ፣ ብዙ 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 ለሂውማን ካይንድ ጠቃሚ የሆኑ ነገሮችን አብረው ይሰራሉ ማለት ነው።
የኮረኮረኝን ጥያቄ ላንሳለሁ። ቅድም ፕላኔቶቹን ያድጋሉ በሚል ገልጸዋቸዋል። የተወሰነ የብቃት ደረጃ ወይ ምልአት የሚባለው ማቹሪቲ የሚለውን ለመግለጽ ነው የሚደርሱ ይመስላል። ማለት በእንቅስቃሴ ውስጥ እንደመሆኑ መጋጨትን፣ መሰባበርን፣ ሌሎች ለውጦችን ልንረዳ እንችላለን። በጊዜ ውስጥ ግን እነሱ የሚያድጉ ከአንድ መጠን ወደ ሌላ መጠን፣ ከአንድ ሁኔታ ወደ ሌላ የሚደርሱበትን ህይወት እንዳለው ነገር ያስመስላቸዋል። እና ምን ማለት ነው?
እስካሁን ያለው ግንዛቤ በተለይ አሁን ኦሳይረስ ሬክስ የሚባል ሚሽን አለ፣ ሄዶ አንዷን አስትሮይድ በጣም ተጠግቶ ከእሷ ላይ ድንጋይና ሳምፕል ይዞ የመጣ ነው። በአሁኑ ዓመት ሴፕቴምበር ላይ ነው የሚደርሰው ተመልሶ ወደ መሬት ማለት ነው። እና ጠጋ ብሎ ስትታይ እቺ አስትሮይድ ብዙ የድንጋይ ጥርቃሞ ነው። እነዚህ እንግዲህ መጀመሪያ አነስተኛ የነበሩ ነገሮች ናቸው። እያደጉ እያደጉ አንዱ አንዱን እየዋጠ እንደገና ደግሞ እየተጋጩ ተለቅ እያለ ግራቪቲያቸው እየጨመረ እየጨመረ ሲሄድ ሞር ኤን ሞር ይስባሉ። ከዛ ደግሞ አንዳንዴ ትልቅም ሆነው ይጋጫሉ። ሲጋጩ ፍርክሽካሽ ይሆናል። እንግዲህ ይታይ እንግዲህ መጀመሪያ አሁን ያለን ሶላር ሲስተም እንደዚህ ክሊን አልነበር፣ እንደዚህ ንጹህ አልነበር። ብዙ የሚተራመስ የሚጋጭ ነገር ነበር እና እንደ ማንኛውም ነገር መጀመሪያ አላቸው መጨረሻ የሚኖራቸው እንኳን ፕላኔቶቹ ፀሐይም ራሱ ያው እንደሚባለው ወደ 4 ቢሊዮን ዓመት ነው እድሜው። ከሚቀጥሉት 3-4 ቢሊዮን ዓመት በኋላ ራሱ ይሞታል። ቶሎ ብላችሁ ለሌላ ሶላር ሲስተም ሂዱ ማለት ሳይሆን ሁሉ ነገር እንደ ሰው ህይወት አለው፣ ይጀምራል፣ ያልቃል። መመለሴን አላውቅም።
ክፍልኛለን ከባድም ውስብስብም የሆነውን ያህል አንዳች ፍንጣቂ እንድንረዳ ያል ነው። ይሄ ምናልባትም ወደ ትልቁ ጥያቄ ይወስዳል፣ ለውይይታችንም መቋጫ እናደርገዋለን። እንዲህ የሰው ልጅ ጥናት በጎለበተና ብዙ ነገር ማወቅ በቻለ ቁጥር ስለማይታወቁት ብዙ እያወቅን ነው። ይህን የሚመስለው ቀደም ሲል የተነደፉ ቲዮሪዎች ወይም ንድፎች ዛሬ አንዳንዶቹ ከመሰረቱ የሚለወጡ የሚመስሉ በተለያዩ የሳይንስ ዘርፎች እናያለን። እዚህ ሁሉ መሀል ግን ፍጹም የሆነ ሁሉ ነገር በራሱ መንገድ የሚሄድበት የሚያስደምም አይነት ነገር አለ። የፈጣሪን መኖር ማመን አለማመን ከሃይማኖት ውጭና ከሃይማኖት ውስጥ ያለውን እንደው ለጊዜው ብናቆየው፣ እነኚህ ሁሉ ዩኒቨርሶች አሁን እየታወቀውን እንኳ ላይ ብንቆይ በራሳቸው ፍጹም በሆነ መንገድ የሚንቀሳቀሱ የራሳቸው ርቀት፣ የራሳቸው አካሄድ የሰው ልጅ ለመረዳት ብቻ ነው እየሞከረ ያለው። የእነሱን አቅጣጫ ለመቀየር የሚደረገው ጥረት በጣም ውሱን ይመስለኛል። እንደው አለት ወደዚህ የሚመጣ ከሆነ ከሚደረገው ጥረት ባሻገር እድሜውን በዚህ የሳይንስ ዘርፍ ውስጥ እንዳሳለፈ ትንሾቹንም ትልልቆቹንም የሚመጣውንም እንደሚከታተል ሳይንቲስት ምን ይታየታል? ምንድን ነው የሚሉን?
መቼም እርግጥ ብዙ የመለስናቸው ጥያቄዎች ቢኖሩ አንድ ጥያቄ ሲመለስ 2-3 ጥያቄ ይወዳል። የማያቋርጥ ነገር ነው በእውነቱ ከሆነ እና ሌላ ግን እኔ ፐርሰናሊ በግሌ የተገነዘብኩት ነገር ሌላ ጋላክሲ እና ሌላ ሶላር ሲስተም ይቅርና የእኛ ሶላር ሲስተም እንኳን የእኛ እንኳን የቅርብ ቦታዎች ለእኛ በጣም ከባድ ናቸው። ሄዶ ለመኖር እንኳን ለምን ጨረቃ ራሷ በጣም ራሷን የቻለች ነች። አክሲጅን የለም፣ አየር የላትም። አሁን እንግዲህ በ2025 አስትሮኖቶች ሊያርፉ ነው እንደገና ተመልሰው፣ በተለይ ሴት አስትሮኖቶች ናቸው የሚባለው መጀመሪያ ሀገራቸው የሚረግጠው እና እዛ ለመኖር እንኳን በጣም ችግር ነው። ይሄ ያለን አትሞስፌር የምንተነፍሰው አየር እኛ እንደ ጋቢ ሆኖ የሚያሞቀን ከፀሐይ የሚመጣ መጥፎ ጨረርን የሚያቆምልን ስንት ነገር የሚያደርግልን እና ከዚህ ሌላ ደግሞ ወደ ማርስን ብንሄድ እንደዚሁ ከባድ ነው በጣም። ስለዚህ በቅርብ ጊዜ ይችን ፕላኔታችን ለቀን የምንሄድ አይደለም እና ይችንም ያለንባትን ምድራችንን ማንከባከብ ያስፈልገናል። አሁን የአየሩ ብክለት በጣም በጣም ትልቅ 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 ቻለንጅ ነው። ረጋ ብለን ጦርነትና ማውደም ብቻ ሳይሆን ወደ ጥሩ ነገር በጎ ነገር ለልጆቻችን ለሚቀጥሉ ትውልድ እንድናተርፍ ነው እንግዲህ የሚታየኝ። ሳይንሱ ይቀጥላል፣ የማይቋረጥ ነው። ግን ደግሞ ውስንነታችንንም መረዳት አለብን ብዬ ግምታል
መረዳት አለብን። ዶክተር ብሩክ የሳይንሱን ግኝቶች አጓጊነት የሚማርኩትንም ፎቶግራፎች እያየን ነው ቅርብ ጊዜ ድሮ ከሚታየው በበለጠ የእሱን ያህል ግን እርሱ እንደ አንድ ኢትዮጵያዊ ከተወለዱ ካደጉበት ቦታ ተነስተው የሳይንስ ጥናቱን እንዴት በጉጉት ጀመሩት? እርሱም በምን አይነት መንገዶች ያለፉ የሰሯቸውን ስራዎችና ለሌሎችም ሳይንቲስቶች ምሳሌ የሆኑበትን ጨምሮ መለስ ብለን እንድናይ የሚጋብዝ እድል የተፈጠረ ይመስለኛል። በቅርቡ ለሽልማት ከሚበቁት የኢትዮጵያውያን የሽልማት ድርጅት በዚህ በዩናይትድ ስቴትስ ያለው አንዱ ተሸላሚ ኖት። ከ25 ዓመት በላይ ከአሜሪካ ድምፅ ጋር እንደቆየ ባለሙያና ተንታኝ ህይወቱን መልከት እንድናረግ የሚጋብዘው እድል በቅርቡ የሚሳካ ይመስለኛል። ለጊዜው ለዛሬው አመሰግናለሁ።
እኔም አመሰግናለሁ። በነገራችን ላይ ሌላም ደግሞ ብዙ ኢትዮጵያውያን ሳይንቲስቶች ተፈጥረዋል አሁን እንደ ድሮ አይደለም እና ደስ የሚል ጊዜ ነው።
ከዚህ አንጻር እርግጥ ደስ የሚል የሚያበረታታ ጊዜ ነው። በአንዳንዶቹ ጥረቶች እንደቀደመ ባለሙያ እንደ መንገድ አሳይ የእርሶ እጅ የደረሰበትንም መለስ ብለን እንመረምራለን። ምክንያት የሆኑበትንም የትምህርት እድል የሚያስገኝ ጥሩንም ጊዜው ሲደርስ እንመለከታለን። ለአሁኑ ለሁሉም እግዜር ይስጥልኝ። በመግቢያችን ያስተዋወቅነው ቅንብር ነው ተከታዩ።
ደንበኛና መስተንግዶ፣ ተግባቦት፣ ንግድና የምርት ወይም የሸቀጥም ሆነ የአገልግሎት ግብይትን ለማቀላጠፍና
ብሎም የህይወትን ፋይዳ ከፍ ለማድረግ ያለው ሚና ሌላው ትኩረት የምናደርግበት ርዕሰ ጉዳይ ነው።
ጎልደን ኪስ በግርድፉ ወደ አማርኛ ሲመለስ ደግሞ ወርቃማዎቹ ቁልፎች የመጽሐፉ ርዕስ ነው።
የምሽቱ የመጽሐፍ ታለም እንግዳችን ቀደም ብለን ስማቸውንና ድምጻቸውን ያሰማ ነው ደራሲው አቶ ቴዎድሮስ ቀለሞርቅ ከስቱዲያችን ተገኝተዋል።
አቶ ቴዎድሮስ በቅድሚያ እንኳን ደህና መጡ።
ታንኪ አለና
ጥራት ያለው አገልግሎትን የተመለከተ በደንበኞች አገልግሎት እና ሰዎች በሚሰማቸው ስሜት መካከል ያለውንም ልዩነት እንመለከታለን። መግባባትን የሚመለከቱ ጉዳዮች ላይ በስራውም ዓለም ትኩረት አድርገው እንደሚሰሩ ተረድቻለሁ። እስኪ ስለ መጽሐፎ ጠቅላላ ነገር ከመነጋገር ብንጀምር ምንድን ነው ትኩረት ማድረግ የፈለጉት በዚህ መጽሐፎ ሊያስተምሩ ሊያሳውቁ የሞከሩት?
የጎልደን ኪስ እንግዲህ 8 ቁልፎች ነው የያዘው። እነዚህ 8 ቁልፎች ደግሞ ካስተመር ከሚለው ቃል አክሮኒሙ ነው የ8ቱ ቻፕተር ዋና መያዣ ሆነ። ኮሚኒኬሽን፣ አንደርስታንዲንግ፣ ሰርቪቱድ እያለ እነሱን ነው የዘረዘር ነው። ለራሴም በሚገርም ሁኔታ የካስተመር ሰርቪስን በተመለከተ ወይም ደንበኛ አገልግሎት በተመለከተ ዌል ራውንድድ የሆነ ግራውንድ ወይም ቤዝ የሚሰጡ ሆነው አገኘኋቸው። ያንን ነው ከበር የሚያደርገው። በዛ ውስጥ እንግዲህ ደንበኛ አገልግሎትን የላቀ ለማድረግ ወይም ደግሞ ትኩረቱን በኤክስፒሪየንስ ላይ ካስተመር ኤክስፒሪየንስ፣ አሁን በድሮ በተለመደው ቋንቋ ካስተመር ሰርቪስ ነበረ፣ ያን ተቀይሮ ካስተመር ኤክስፒሪየንስ ወደሚባል ነገር መጥቷል። ሰርቪስ እንዳለ ሆኖ ምክንያቱም አስተሳሰቡ ምንድን ነው? በማያ አንጀሎ ኮት ነው፣ እንዲያውም ብዙ ሰዎች ይጠቀሙበታል። ሰዎች ያደረግላቸውን ሊረሱ ይችላል፣ ነገር ግን ስታደርግላቸው የተሰማቸውን ስሜት አይረሱም የሚል ኮንሰፕት አለ። ስለዚህ እንደዚሁም ደንበኞችን በምናገለግልበት ጊዜ፣ በምናስተናግልበት ጊዜ፣ ሰርቪስ በምንሰጥበት ጊዜ ትኩረት መሆን ያለበት ስሜት በሚፈጥር እና በጣም ፌመስ ኮት ነበረ ካስተመር ኢዝ ኪንግ ይባላል፣ ደንበኛ ንጉስ። ስለዚህ ደንበኛ የንጉስነትን ስሜት የመስጠትን ሁኔታ የማድረግ ነው እና በአጠቃላይ ግን ደንበኛ አገልግሎት ላይ ትኩረት ያደረገ ነው። እኔ በራሴ ላለፉት ወደ 10 ዓመታት አዘ ሶፍት ስኪል ትሬነር እዚህ ሀገርም ዱባይም በተለይ ሰርቻለሁ። ስለዚህ ከዛ ካገኘሁት ልምድ የተነሳ ነው ይህንን መጽሐፍ የጻፍኩት።
እንግዲህ መጽሐፉ ላይ እንደተመለከትኩት ትኩሱ ስሜት ለመጽሐፍ ያነሳሳሁት የገዛ ገጠመኝ እንደሆነ ይተርካሉ በመጽሐፉ መግቢያ። በጣም ጥሩ የሚሰኝ መስተንግዶ ይገጥሞታል፣ በጣም ጥሩ ያልሆነ መስተንግዶ ይገጥሞታል። ሁለቱ ወደ አንድ አቅጣጫ እንደመሮት ይዘረዝራሉ በመጽሐፉ። እንደው በመጠኑ ለታዳሚዎቻችን ማሳያነት ብናነሳ በአንድ በኩል ጥሩ ያልሆነ አጋጣሚ የተጓደለ የሚሰኝ መስተንግዶ እንዴት እንዲሆናል እንዳስባለዎት፣ ምንም እንኳን ሁልጊዜም ከዚህ ጋር ያሉ ቢሆን የተለየ ስሜት እንዳሳደረብዎት ደግሞ ከሚጠብቁት ውጪ ከሚገባውም በላይ ጥሩ መስተንግዶ ያሳየዎትን ድርጅት ደግሞ እንዳነቃቃዎት ይዘረዝራሉ። ምንድን ነው አንድን አገልግሎት የተጓደለ የሚያሰኘው ሌላውን ደግሞ ጥሩ ነው የሚያሰኘው ምንድን ነው?
በደፈናው ከተመለከትን እያንዳንዱ ደንበኛ ኒድ አለው። ስለዚህ አንድ ፍላጎታል ያንን ፍላጎቱን ደንበኛ ቃም ሲገዛ ሰርቪስም ሲያደርግ ያንን ፍላጎቱን ያሟላልኛል ወደሚለው ሰርቪስ ይሄዳል ያሟላልኛል የሚለው ኒድ ያደርጋል ስለዚህ አንድ ደንበኛ ሄዶ ያንን ኒዱን ማይሞላለት ከሆነ ለምሳሌ እንኳን አሁን ሰርቪስ ማግኝቶ ቢሆን ሰርቪሱ ከዛ ከጎደል ከጠበቀው ከወረደበት ያ ደንበኛው ተገልጋዩ መካከል ቅሬታ ያመጣል ስለዚህ አሁን እንዳልናቸው እነዚህ በተለይ አንደኛው ቅሬታ ነው ያመጣብኝ ባጭሩ ለመግለጽ አንደኛው እንደተናገርኩት ያው ተጣውቀዋለሁ ዋሽንግተን ዳልስ ኤርፖርት አካባቢ ነበርኩ ሳንዱች ለመግዛት ነው ሄድኩት እና እርቦኛል ለመግዛት ቆሜ ሳንዱቼ መሰራት ተጀምሯል ከዛ ካሽ ኦንሊ የሚል በገንዘብ ብቻ በካርድ አይሆንም የሚል ነገር ነው ከዛ ባክ ኤንድ ፎርዝ መነጋገር ጀመርኩ የሚሰራልኝን ሰው እኔ እንጃ ምናምን እሱ ነው ምናምን ማለት ጀመርኩ በአጠቃላይ የሰበብ አይነት ነገሮችን ማድረግ ጀመሩ በዛ ጊዜ ነው ችግሩ የመጣው ምክንያቱም እኔ የፈለኩትን ማግኘት አልቻልኩም ሌላ ምርጫ ሰጠሁኝ ኢንፎርሜሽን ወስደው በኋላ መልሰው ማኑዋሊ ራንድ ያደረጉት ጠይቋቸው ያንም አልተቀበሉም ስለዚህ እንግዲህ ማሰብ ትችላለህ የተራበ ሰው ነው ኦሬዲ ቆም ያለው ያንን ነገር ያ ዲሳፖይንትመንት የሰበብ ነገር እሱ ቅሬ አሰኘኝ ማለት ነው አንደኛው እሱ ነው ከዛ እንዳልኩት ሁለተኛው ኢንሲደንት ደግሞ አንድ በሚገርም ሁኔታ የገዛነው ቲቪ ባጭር ጊዜ ተበላሸ ያ የተበላሸው ቲቪ ዋስትና አልገዛንለትም ነበረ ዋስትናው ሊጠብቀው ይችል ነበር ቢበላሽም ማኑፋክቸሩን ባናገርን ጊዜ የተጠየቅነው በጣም ሲምፕል የሆኑ ጥያቄዎች ናቸው ይሄንን ፒክቸር አንሱ እንዲያርጋችሁ ላኩልን እና እኛ ያህል ጊዜ ፈጃል በረዘም ያለ ጊዜ ነው መጀመሪያ የነገሩን ግን ባልጠበቅነው መንገድ በ15 ቀን ውስጥ ሙሉ ቼኩን አገኘን ዋጋ ተመልሶ ሙሉ ሆነ እና ስለዚህ እነዚህ ሁለቱ ኤክስትሪሞች ናቸው የተራራቁ ናቸው ግን ሁለቱም በጣም በውስጥ ያለውን ነገር ሞር እንዲቀሰቅሰው አደረገው
የአገልግሎት ጥራትን ስንመለከት በአብዛኛው ጥሩ ፈጥኖ የሚመጣልን የግብይት ላይ ያለ ነገር ነው እቃ ሲሸጥ ሲለወጥ አሁን እንዳነሷቸው ነገር ግን በሱ ብቻ አይወሰንም በየትኛውም የሙያ መስክ የሚሰጡ አገልግሎቶች ላይ የመስተንግዶ ጥራት እርስዎ እንደተጠቀሙ ቋንቋ ደግሞ ደንበኛው በዛ ሂደት ውስጥ የሚያድርበት ስሜት ቦታ ይሰጠዋል እንደው ለኢትዮጵያ አድማጭና ተመልካቾቻችን ትርጉም እንዲኖረው ረብ ለማድረግ የመስተንግዶ አገልግሎት ከጠባይ ጋር ከግለሰቦች ስሜት ጋር ጥሩ አስተናገደኝ ጥሩ አስተናገደችኝ አድርገን እንወስነዋለን በኢትዮጵያ ይሄ ሙያዊ ሆኖ ያን ያህል መዝለቁን እርግጠኛ አይደለሁም በሌላ በኩል ደግሞ እንደ ባህሪ እንደ ባህል ጥሩ መስተንግዶ አለ ይባላል ነገር ግን ይሄ ከዛም በላይ ነው በግብይት በንግድ ልውውጥም ሆነ አገልግሎት በሚሰጥባቸው ቦታዎች ደግሞ ጥያቄ ሲነሳ እናያለን ተስማሚ የሚባል ወይም ተገቢ የሚባለውን አገልግሎት ለመስጠት አንዳንዴ እንደፈለጉ የሚያስተናግዱበት ሲተችም እንሰማለን በእርሱ እይታ ባህሉንና ሙያውንም አዛምደው እንዲነግሩኝ ነው ተመላልሰውም የኢትዮጵያን ሁኔታ እያዩ ነው ምንድን ነው የሚታዘቡት የቱ ጋር ጎድሎ ይታየታል ምንስ ሊደረግ ይችላል
አይንክ አንዱ ትልቁ ነገር የማየው ለደንበኛ ያለ ቫልዩ አለመኖር ነው ግምታው እና ዋጋ ለመስጠት በሚገርም ሁኔታ ደግሞ ቀደም እንዳልከውም ደንበኛ ደግሞ በጣም ያከብራል ደንበኛዬ ነው ይባላል እኛ እዚህ ሀገር በተን ክሬዲትን ከማውቃችን በፊት በሀገራችን ክሬዲት ነበረ በዱቤ ይሰጣል ነው ስጭ ሌላ ጊዜ ትከፍለኛል የሚሉ አሉ ያ ደንበኛ ጋር ይሄድ ብለው መርካቶ ብትል ቅርብ ያለው ገበያ ብትል ሱቅ ብትል ወደዛ ይሄዳል ምክንያቱም ያ የሚያስተነግዳቸው መስተንግዶ ከተነሳ ነው አንደኛ ሁለተኛ ጥሩ ነገር ነው የታመነ ፕሮዳክት ነው የሚሰጠኝ ለምሳሌ አሁን በሀገራችን ውስጥ የቂቤ ነተኛነት ያጠራጥራል አንዳንዴ እንዲያን ነገሮች ሲኖሩ ንጹህ ቂቤም ይሰጣል ወይም ንጹህ ማርም ይሰጣል ይባላል ያ ደንበኛ ይሆናል ስለዚህ እነዚህ አስተናጋጆችም ወይም ደግሞ ፕሮዳክቱን የሚያመጡ በኳሊቲ ሰርቪሳቸው በጥሩ አቅርቦታቸው ይታወቃሉ በዚህ የደንበኛነትን ህብረት ተያይዟል ማለት ስለዚህ በሀገራችን ውስጥ አሁን አንዳንድ ሰዎች ቢላሉ በቃ በፍጹም ደንበኛ አገልግሎት ወይም ካስተመር ሰርቪስ የለም ብለው ዜሮ እንደሚያደርጉት አይደለም በፍጹም እንደዛ አይደለም አለ ነገር ግን ዋጋ መስጠት ቫልዩ መስጠት ላይ ነው ወለካ ደንበኛ መያዝ ይጠቅማል የሚለውን መረዳት ደረጃ ላይ ነው አንዱ የሚመስለኝ ሁለተኛው ከጀርባ ስንመለከተው ፖሊሲ ነው በደንበኛ አገልግሎት የተመሰረተ ፖሊሲ የለም ማለት ውስጡን as an organization customer service centric ነው ወይ ደግሞ customer service ትኩረት ላይ ያደረገ ፖሊሲ ቀርጾ የሚሄድ ኦርጋናይዜሽን ነው እና ይሄ በግሉም ዘርፍ እናያለን በጣም የሚያሳዝን ደግሞ በመንግስትም ዘርፍ እናየዋለን። ስለዚህ እነዚህ ጉድለቶች ናቸው እና ይህንን ጉድለት እንግዲህ አውቀን አቲን ትልቁ ነገር ሰው በሽታውን የሚያውቅ ሰው መድኃኒት የሚገኝለት ይባል። ስለዚህ በሽታችንን አውቀን ማድረግ ነው። ከዛ በተረፈ ግን በጣም የሚያስገርም እንዳልኩ የደንበኛ አገልግሎት አለን። በፈረንጆች ሰው ደንበኛ ያገለግል ይጋት ስማይል ይላሉ። ስማይል እና እኛም ሀገር ከፍትፍቱ ፊቱ ተብሎ ነው ያደገው። ስለዚህ አሉ ነገሮቹ። ለምሳሌ ባሪ ላንጉጅ የሚል ኮንሰፕት አለ። አማርኛው ይቀርታል ግን ባሪ ላንጉጅ ገጸ እሱ የምታሳየው አሁን እሱ ስትመለከት ለምሳሌ ጎንበስ በል እንጨት ጣህል ወይ ትባላለህ። እንዲህ እንዲያን ነገሮች የነበሩ አሁን በልጅነቴ እንግዳ ሲመጣ ብድግ ብዬ እጅ ማስታጠቢያ ይዤ ጎንበስ ብዬ አስታጥቤ ነው ያደግኩት። ይሄ ከቤትም አለ እንደ አጠቃላይ ደግሞ ሀገራችንም ውስጥ አለ። ይህንን ግን ትንሽ ጠረግ ጠረግ አድርጎ ፕሮፌሽናል ስታንዳርድ እንዲዝ አድርጎ ማቅረብ ነው። በቃ ይሄ ነው ትልቁ ምኞቴም ሀሳቤም ይሄን ነው። ለዚህ ለማበርከትም ነው የማስበው።
ታጥቀው ተነስተዋል።
መቶ በመቶ
እስኪ በመጠኑ ገፋ እናድርግ። በአንድ በኩል ያ የደንበኛና የአገልግሎት ሰጪ ግንኙነት በዚያ ጊዜ ብቻ የተወሰነ አይደለም። ምንም እንኳን ሰዎች የሚያዩት በዛን ሰዓት የሚገለግለው ለዛ ሰዓት ብቻም ቢመስል ዘለቄታ ያለው ግንኙነት መመስረቱ ላይ ነው በዚህ ሀገር እንደ ትልቅ ዓላማ የሚወሰደው። ተመላልሶ ያን አገልግሎት የሚፈልግ ደንበኛ ለዛ ንግድ ድርጅትም ከሆነ ወይ አገልግሎት ሰጪ የትኛውም ተቋም ከሆነ ዘለቄታ ያለው ግንኙነት መመስረቱ ትልቁ ነው እና እዚያ ላይ ክፍተት ያያሉ። ሁለተኛ ደግሞ የመንግስትን አንስተዋል። በምላሹ ምን ያገኛሉን? አንዳንዴ ዋጋ ይሰጣል ገንዘብ በቀጥታ ጥቅም ሳይሆን ለምሳሌ የንግድ ድርጅቶች ደንበኛው ከሌለ እኔ የለሁም የሚለው ጋር መድረሳቸው ነው የሚፈለገው። ሰራተኞቹም ያን እንዲረዱ የሚያገኙት ህይወታቸውን የሚቀጥለው ደንበኛ እስካለ ጊዜ መሆኑን እንዲረዱ ይፈለጋል። ከዛ አንጻር እንዴት ያዩዋቸዋል?
እንዳልከው በአጠቃላይ ትኩረት የደንበኛ አገልግሎት ትኩረት ሁሉ ነገርህን ነው የሚይዘው። ምክንያቱም ደንበኛ ካለህ ጥሩ ደንበኞች ከያዝክ ገንዘብ አለ ማለት ነው። you make money በዛ ደረጃ ነው። አሁን እንዳልከው የአስተሳሰብም ላይ ደግሞ ደንበኛው መኖር ነው ለኔ መኖር የሚለው በግል ወይም ደግሞ በንግዱ ዘርፍ ስንመለከት በሰርቪሱም ደግሞ የዚህን ያህል መመልከት አለበት። ምክንያቱም ያ ድርጅት ታክስ በሚከፍሉ ሰዎች መንግስት ራን የሚያደርገው ሰርቪስ ስለሆነ ያ ሰርቪስ እኛ ከሌለን ደንበኞች ከሌሉ አይሆንም። ስለዚህ በዛም ቫልዩ መመልከት አለበት። በሌላ አንጻር ይሄ ዝም ብሎ የመንገድ በቃ አገኘው ሸጥኩል ከዛ የፈለግከው ነው ቢበላሽ ባይበላሽ የሚል አስተሳሰብ ሳይሆን መሆን ያለበት ማደርግልህ ነገ ደግሞ ተመልሰ ከኔ ትገዛለህ የሚልን እሳቤ መያዝ አለበት። እና ያንን እሳቤ የያዘ የደንበኛ አገልግሎት አንደኛ በየወቅቱ ዳግመኛ የሚመጡ ሪፒትድ ካስተመሮችን ማግኘት ይችላል። ያ ገበያውን የላቅ ያደርግለታል። ስለዚህ እንደው ጥብጥ በሚመጣ አንዳንድ የሚመጣ ሰው አይደለም የሚሆነው ኪኖስ እንደዛ በሚሆን ስለዚህ በዛ ይጠቅማል ብዬ አስባለሁ።
የተረሳው ባህል ወይም ወግን ብለው ቀደም ብለው የኢትዮጵያን ሁኔታ ሲናገሩ በኢትዮጵያ ባህል ውስጥ እንግዳ ተቀባይነት የሚባለው በቤተሰብ ውስጥ ያለ የትህትና መስተንግዶ ትልቅ ዋጋ የሚሰጣቸው ነገሮች ከኑሮ ጋር ተሳስረው እንዲህ ትልቅ ቦታ ያገኙት የተዘነጋ ጥበብ ማለት ይቻላል። እና ያን የተዘነጋ ልማድ ወይም ወግ አሰራር በሙያዊ ክህሎት ትልቅ ቦታ እንዲያገኝ ምንድን ነው በተጨባጭ ሊደረግ የሚችለው? ለባህል የሚሻሻል ነገር እንዲያድግ የሚፈለገውን ያህል ድርጅቶችም ማህበረሰብን ተጠቃሚ የሚሆንበትን ስልጠና ደረጃ የሚገፋው በቀጥታም ከእለት ተዕለት ስራው ጋር ላገናኘውን።
ማንም ሰው ከተማረ እውቀት መገብየት ይችላል፣ ያወቅን ደግሞ መስራት ይችላል። ስለዚህ እኔ የኢትዮጵያን ህዝብ ስመለከተው በጣም ጎበዝ ህዝብ ነው ያለን ብዬ ነው ማስበው። አንደኛ ትውልዱ በጣም ብዙ ታዳጊ ወጣት አለ። በትምህርቱም ይሄ ከትምህርት ስታንዳርድ ነው ከዛም ውጪ እንዴት ነው ኖሌጅብል የሆነ ትውልድ አለ። ሚዲያው በሚያገኘው ዌል አዌር የሆነ ትውልድ አሳድገናል ብዬ አስባለሁ። ፖዚቲቭ ኔጌቲቭ ቢኖረው ማለት ነው። ስለዚህ እንደዚህ አይነቱ ህብረተሰብ አንደኛ እንዳልኩት የፕሮፌሽናል ስታንዳርዱን ማስተማር ወይም ትሬኒንግ መስጠት ነው። እሱ አንደኛው ነገር ነው። በሁለተኛ ግን ያለንን ነገር ቫልዩ እንድንሰጠው ማድረግ ነው። ስለዚህ አሁን እኔ ትልቁ ነገሬ ምንድን ነው፣ አንዳንድ ሰዎች ሳናገር ካስተመር ሰርቪስ አለን ምናምን ትሬኒንግ፣ አንዳንድ ድርጅቶች ሳናግረው ከኬንያ መጥተው ትሬኒንግ ሰጥተውናል ወይ ከካናዳ ምናምን የሚሉ ነገሮች ይሰማሉ። እና የእኔ ትኩረት ምንድን ነው፣ ካናዳም ሆነ ከኬንያ የሚመጡ ሰዎች ባህላችንን አያውቁ። ስለዚህ ይህንን አንድ እውቀት ለሶስት ቀን ለአራት ቀን ሰጠው ከሚሄዱ ባህላችንን የሚያውቁ እንደገና ደግሞ ፕሮፌሽናሊዝም የተረዱ በዚህ ደረጃ ላይ የሚረዱ ሰዎች ትሬኒንግ ቢሰጡ ያንን ማሳደግ እንችላለን። ስለዚህ አንደኛው ትልቁ ነገር እንዳልኩት መቀስቀስ አለ። ሰው አንዳንድ ጊዜ የሌለ ይመስላል ወይም ለምን እንደሆነ ባላወቅኩት ምክንያት ሰው ረስቶታል እና እኔ ትልቅ ሰው ሲመጣ ተነስቼ ሰፈሬ ቃልዤ ረድቼ እንደዛ ተመርቄ ነው ያደግኩት እንደው በትልቅነቴ ብመጣም ማለት ነው። ስለዚህ ይሄ ነገር አሁንም ብናረገው መልካም ስራ ነው። ስለዚህ በዛ መንፈስ ብናየው ደስ ይለኛል።
መልካም። አቶ ቴዎድሮስ፣ በዚህ ለደንበኛ በሚሰጥ አገልግሎት እጅግ በገነነ ለየት ያለ ምሳሌነቱ የሚነሳ የአንድ ድርጅት ምላሽ ታሪኩን በማስቀደም እንመልከት። በሄዱበት ያልተለመደ ርቀት ነው ታሪኩ በመጽሐፍት እስከ መጽሐፍ የደረሰው። ኖርድስትሮም የተባለው የፋሽን አልባሳትና ቁሳቁሶች መሸጫ መደብር ነው ባለ ታሪኩ። አንድ ደንበኛ ወደ መደብሩ ይመጡና ይህን ዕቃ አልፈልግም መልሱልኝ ይላሉ። እሺ ይላሉ። እቃውን ለመመለስም የገዙበትን ደረሰኝ ጠይቋቸዋል። ደንበኛው እንዳልያዙ ይናገራሉ። ይህንም ግድ የለም እሺ እቃውን ያምጡ ይሏቸዋል። እቃውን ሲያሳዩቸው እነሱ የሚሸጡት አይነት እቃ እንኳን አልነበረም። እንግዲህ ከዚያ የተከተለው ውሳኔ ነው ይህን ድንቅ ታሪክ የፈጠረው። ቀድሞውኑ ያልሸጡላቸውን እቃ ተቀብለው ዋጋውን ለመመለስ ይወስናሉ። ይህ እንግዲህ ያለ ጥርጥር በጣም የተጋነነ ምላሽ ነው። በአንጻሩ በተቃራኒው በግዴለሽነት የሚሰጡ አገልግሎቶችም እዚህ አሜሪካ ውስጥም ቢሆን በመጽሐፉ የተረኩትን የመሰሉም ይገጥማሉና በዋናነት መጽሐፉ ባተኮረበት ደንበኛ በዚያ ልውውጥ ወቅት እንዲያድርበት ስለሚፈለገው ስሜት ማሳያ የመጨረሻ ነጥብ እናደርገው።
እሺ፣ እንዳልከው ነው። ባይ ዘ ወይ በጣም የሚገርም ነው አሁን ያልከው ስቶሪ። ቀደም ብሎ ያ ስቶሪ መኪና ጎማ የሚሸጥ ኖርድስትሮም ከዛ አኳ ያደረጉት ስለነበረ ያንን ነው የመኪና ጎማ አምጥቶ ነው። አድማጮቻችን ለማታውቁት የምታየውን ይሄ እንግዲህ የልብስ መሸጫ ቤት ነው መኪና ጎማ የማይሸጠው ተቀብሎ። በዚሁ ላይ እንደ አንድ ነገር አላልግና በጣም የሚያስቀኝ ነገር አለ በኢትዮጵያ ውስጥ። እንግዲህ አሁን ተሻሽሎ ካልሆነ አላውቅም እንጂ ኬክ ቤት ቆመህ ያኛውን ኬክ ብላክ ፎረስት ይሄኛውን ብለህ ሁለቱን ኬክ ሳህን ላይ አድርገው ልክ ካወጡት በኋላ ሀሳብ ብትቀየር እትሶል ተሸጠላል። እንግዲህ ሌላ ቦታ ሳንሄድ ትልቁ ኤክስትሪም እዚህ ያልሸጡትን እቃ መቀበል ያህል ድረስ ሄደዋል። እዛ መሸጥም ደረጃ ሳይደርስ ጀስት ከፍሪጅ ወጥቶ እንትኑ ላይ ስለወጣ አይመለስም። ስለዚህ በዛ ደረጃ ነው የምናየው። እና ከዛ ላይ ሌላ አንድ ሁለት ነገር እንድናገር ፈቅድልኝ። በአጠቃላይ ግን እንግዲህ የዚህ ሁሉ ሂደትና ስራ ያው በሀገራችን ውስጥ ይህንን የደንበኛ አገልግሎት ወደ ላቀ ደረጃ የማድረስ እና ለዚህ ደግሞ በደስታ ለማገልገል ፈቃደኛ ሆኜ ለመስራት ተዘጋጅቻለሁ። በዚህ አጋጣሚ ይሄው መጽሐፍ ዘ ጎልደን ኪስ የሚለው አፕ አለው፣ ተዛማጅ አፕ መተግበሪያ አለው። ይሄ አፑ ደግሞ ቢዝነሶች ሬት እንዲደረጉ እንዲገመገሙ የሚያደርግ ስለዚህ አሁን የወደፊቱ በኢትዮጵያ ውስጥ የሚደረገው ህዝቡን ንቃት ካስገባ ነው ድረስ ቢዝነሶችም ንቃት እስከገቡ ድረስ የማይጣፍጥ ወጥ እየሸጡ ቢዝነስ አይኖርም ማለት ነው። ምክንያቱም ደንበኛው በዛ ሄዶ ወጡ አይጣፍጥም የሚሰሩት ዘይት እንደዚህ ነው ብሎ ሊጽፍባቸው ነው። ስለዚህ የተጻፈውን አንብቦ ደግሞ ሰው አይ ከኔ ቤት ጥሩ ነው የሚመሉት ብሎ ሊሄድን ይችላል ማለት ነው። ስለዚህ ያንን ለማድረግ ነው ኢትዮጵያ ውስጥ እየሞከርን ያለ ነው። ህዝቡ አዌር እንዲሆን፣ ቢዝነሶችም ንቃት ይዘው ቢዝነሳቸውን እንዲሰሩ፣ ካስተመር እንዲያስተናግዱ፣ በዚህ አጋጣሚ ደግሞ ደንበኛ አገልግሎትን ትሬኒንግ ለመስጠት ነው።
ትልቅ አላማ ይመስለኛል። መጨረሻ ባሉት ላይ በኃላፊነት የሚደረግ መሆኑን እዚህ ሀገር አንድ አገልግሎት ስንፈልግ ወይ ቃል እንገዛ ስንፈልግ ከመግዛታችን በፊት ከኔ በፊት ደንበኞቻቸው ምን አይነት አስተያየት ሰጡን በብዛት ይታይና ያን አወዳድሮ የመግዛት የመጠቀም ነገር አለ። በአመዛኙ ማለት ይቻላል የሚጽፈውም ሰው ዝም ብሎ በዘፈቀደ አይደለም፣ በኃላፊነት ነው። ጥሩ ሲሆን ጥሩ ነው ይላል፣ ጥሩ ሳይሆን ጥሩ አይደለም ይላል። እንግዲህ ተስፋ የማደርገው አዲስ ጅምር ስለሚሆን ኢትዮጵያ ውስጥ የሚሰጡት አስተያየት ትክክለኛ እንዲሆን፣ እውነተኛ እንዲሆን፣ ሁሉንም እንደሚጠቅም ማስታወሱ ጠቃሚ ይሆናል። አቶ ቴዎድሮስ ቀለመወርቅ ጎልደን ኪስ የተባለውን መጽሐፎ መነሻ በማድረግ ስለ ደንበኞች መስተንግዶ እና ከዚያም ባሻገር ስለ ግንኙነት ተግባቦት ለሰጡን አስተያየት እግዚአብሔር ይስጥልኝ።
አመሰግናለሁ። ታንክ ዩ።
አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው።
በወርሃ መጋቢት በኢትዮጵያ ታሪክ ምን ተከናወነ?
ንጉሴ አክሊሉ ወሩ በኦርቶዶክስ ክርስትናም ያለውን ታሪካዊ ስፍራም ያስቃኘንና ወደ ኢየሩሳሌም ይዞን ይሄዳል።
አሉላና ቆንጂት በዚህ ቅጽበት የኔ መስኮት ሲከፈት ወርሃ መጋቢት የባለ ፈርጀ ብዙ ታሪክ ባለቤት መሆኑን ለእናንተም ለአድማጮቻችንም ላጫውት ብቅ አልኩ። ታዲያ ዓመተ ምሕረቶችን ልብ ይሏል። መጋቢት 24 ቀን 1922 ዓመተ ምሕረት የኢትዮጵያ መሪ የነበሩት ንግስተ ነገስታት ዘውዲቱ ምኒልክ አርፈው የቀብራቸው ስነ ስርዓት ሳይፈጸም ገና ስልጣን ወደ አልጋዋራሽ ተፈሪ መኮንን በሰላም መሸጋገሩ ተረጋገጠ። መጋቢት 24 ቀን 2003 ዓመተ ምሕረት
ኢትዮጵያውያን የአባይን ግድብ እንዲገነቡ
የመሰረት ድንጋይ በጠቅላይ ሚኒስትር መለስ ዜናዊ ተቀመጠ። መጋቢት 24 ቀን 2010 ዓመተ ምሕረት ደግሞ ስልጣን ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ወደ ዶክተር አብይ አህመድ መሸጋገሩ በይፋ ተገለጠ። ወርሃ መጋቢት የባለ ብዙ ፈርጅ ታሪክ ባለቤት ይሏል። ይህ ነው ጨዋታን ጨዋታ ያነሳዋልና በክርስትና ሃይማኖት አስተምህሮ መጋቢት 29 ቀን ኢየሱስ ክርስቶስ ተጸነሰ። መጋቢት 27 ቀን ተሰቀለ። እንደገና መጋቢት 29 ቀን ከሙታን ተለይቶ ተነሳ። ይህ ሁሉ የተከናወነው ደግሞ በቅድስት ሀገር ኢየሩሳሌም ነው። እናም ባለፈው ሳምንት ጀምረነው ወደ የነበረው ፕሮግራም ልመለስ ፈልጌ ነው ይህን ሁሉ ያነሳሁት። የ88 ዓመቱ አረጋዊ የሁለት ልጆች አባትና የሁለት የልጅ ልጆች አያት የሆነው አቶ አለማየሁ ገበያው ነው። ለመሆኑ ኢትዮጵያውያን በኢየሩሳሌም ምን ሀብትና ንብረት አላቸው ብዬ ጠይቄ ነበር።
እንዴታ ብዙ ንብረት ብዙ አንድ ቁጥር የእቴጌ ጣይቱ ብጡል፣ ሁለት ትልልቅ ህንፃዎች፣ አንዱ 44 ክፍል ያለው አንዱ እንኳን ወደ 25 ምናምን ነው። ይሄ እየተከራየ በገቢው ገዳሙ ነው የሚጠቀምበት። ሁለተኛው ንግስት ዘውዲቱ ህንፃ ግማሹ የተከራይ ነው፣ ግማሹ የመንግስት ነው። የእሱን መንግስት ማለት ውጭ ጉዳይ ሚኒስቴር ያስተዳድረዋል ነው የሚያስተዳድረው። ሌላው ትልልቅ ሰዎች አፈ ንጉስ ነሲቡ፣ ወይዘሮ ደስታ ባለቤታቸው፣ ደጃይ ባልቻ፣ ራስ ወልዴ፣ ወይዘሮ አማረች ዋለሉ የልጋባጣ ሰው ታላቅ እህት ይባሉ ነበር። እዛ በንግስት ዘውዲቱ ጊዜ በምናን የሄደው እዛው ነው የሞቱት። እነሱ የሰጡት ንብረት በገዳሙ ይዞታ ነው ያለው።
በኢትዮጵያ ስምስ የተሰየመ ምን ነገር አለን ነው ኢትዮጵያን የሚያስጠራ?
መንገዷ ብቻ።
ምን አይነት መንገድ ነው?
ኢትዮጵያ ስትሪት። ኢትዮጵያ ስትሪት ከዋናው ጎዳና በቤተ ክርስቲያኑ ድረስ ኢትዮጵያ ስትሪት ትባላለች እና ትልቁ የኢትዮጵያ ቅርስ ኪዳነ ምሕረት ነች። ከዛ ሁሉ
አመሰግናለሁ። አቶ አለማየሁ ገበያው የዛሬ 15 ቀን ደግሞ ትንሣኤ በቪኦኤ እንኳን ለብርሃነ ትንሣኤው ለመባባል ያብቃና እስከ ሚያዝያ 8 ቸርን ሰንብት።
ንጉሴን ለዝግጅቱ እናመሰግናለን።
እንቅልፍና ንቃትን፣ በቂ እንቅልፍ የማግኘትን ምስጢርና
በጤና ለመዝለቅ ያለውን ድንቅ ፋይዳና በአንጻሩም ስር የሰደደ በቂ እንቅልፍ ለማግኘት የሚያስከትለውን ጣጣ የሚመለከተውንና ባለፈው ፕሮግራማችን ጀመር ያደረግነውን ቅንብር ለማቅረብ
ከእውቅ የእንቅልፍ ሐኪም ጋር ላደረግነው ሰፋ ያለ ቃለ ምልልስ በቂ ሰዓት አላገኘንለትምና በመጪው ፕሮግራማችን እንመለስበታለን።
ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን በዚሁ መቋጨታችን ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com፣
የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ በ3 ሰዓት በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን በዚሁ ተሰናበትን።
ሰላም
ደህና ደሩ።